አመሻችሁ የጋቢና ቪ አድማጮች የለተሰኞ ነሐሴ 17 2013 ዓ.ም ምሽት ዝግጅታችን ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ ጀመርን። እንደተለመደው ለእናንተ ያልናቸውን ፕሮግራሞች አሰናድተን አብረናችሁ ልናመሽ ተዘጋጅተናል። ከነዚህ መካከል ግሎባል ዋን ሄልዝ የተሰኘ በተላላፊ በሽታዎች ዙሪያ የሚያጠና ተቋም መስራች የሆኑትን ፕሮፌሰር ወንዶሰን አበበን ሰማችሁት። ተቋሙ የሚሰራቸውን ስራዎች በምሽቱ እንቃኛለን።
So we began filming in spring of 2017.
ቀረጻ የጀመርነው በ2017 ነበር። ወደ 2 አመት ገደማ ወስዷል። በአሜሪካ ወደ 10 የሚሆኑ ከተሞች ነው ተዘዋዝረን የቀረጽነው።
አሁን ደግሞ የሰማችሁት በሞዴል ሊያ ከበደ ተፕሮዲውስ ተደርጎ በቅርቡ በአሜሪካን አገር የተመረቀውና በተለያዩ ከተሞች ላይ በመታየት ላይ የሚገኘው ፋየር ዊዝን ወይም ፍትህ የተሰኘው ፊልም ዳይሬክተር ክሪስቶፈር ቻምበርስን ነው። በፊልሙ ዙሪያ ቆይታ ይኖረናል። አብራችሁን ከመሻችሁ ሌሎች ጥንቅሮችንም አዘጋጅተናል። ጣዕም ያላቸው ሙዚቃዎችም እንጋብዛችኋለን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ፣ በቅንብሩ ብርሃን ኃይሉ አብራኛለች። አሁን በቅድሚያ ከሀገር ውስጥ እና ከውጭ ያሰባሰብናቸውን ዜናዎች ኤደን ገረመው ታሰማናለች።
አመሰግናለሁ ስመኝሽ። አድማጮች በድጋሚ እንደምን አምሽታችኋል? አፍጋኒስታንን ለቀው ለመውጣት በካቡል አውሮፕላን ማረፊያ አቅራቢያ ከሚራከቡት በሺዎች ከሚቆጠሩ ሰዎች መካከል ቅዳሜ ዕለት 7 ሰዎች መሞታቸውን የእንግሊዝ መከላከያ ሚኒስትር ትላንት እሁድ ባወጣው መግለጫ አስታወቀ። ታሊባኖች አፍጋኒስታንን ከተቆጣጠሩ 11ኛ ቀናቸውን ያዙ። በቀድሞው የ20 ዓመት ያስተዳደር ዘመናቸው የነበረውን ጥብቅ እስላማዊ ህግ ያገዛ ስርዓታቸውን መልሰው ሊያመጡ ይችላሉ በሚል ስጋት በሺዎች የሚቆጠሩ ሰዎች አፍጋኒስታንን ለቀው ለመውጣት እየተራኮቱ መሆኑም ተገልጿል። የእንግሊዝ መከላከያ ሚኒስቴር ባወጣው መግለጫ አሁን ላይ ያለው ችግርና ሁኔታ እጅግ አሳሳቢና ፈታኝ ነው፣ ይሁን እንጂ በተቻለ መጠን በሰላምና ደህንነቱ በተጠበቀ መንገድ እንዲከናወን የተቻለንን ሁሉ እያደረግን ነው ብሏል። ሮይተርስ በስፍራው የነበረውን የስካይ ኒውስ ዘጋቢ ጠቅሶ እንደዘገበው 7 ሰዎች የሞቱት በሺዎች የሚቆጠሩ ሰዎች በፈጠሩት ግፊያ ከፊት የነበሩ ሰዎች ለከለላ ከተጋረጡና ግድግዳና ወለሎች ጋር በመላተማ ሆኖ ብሏል። በሌላ በኩል በአፍጋኒስታን የሚገኘው የዩናይትድ ስቴትስ ኤምባሲ አገር ለቀው መውጣት የሚፈልጉ ዜጎች ከኤምባሲው በየግላቸው ትዕዛዝ ካልደረሳቸው በስተቀር ወደ አውሮፕላን ማረፊያዎች እንዳይሄዱ ቅዳሜ ዕለት ማስጠንቀቂያ ማውጣቱን አስታውቋል። ይሁን እንጂ ማስጠንቀቂያው በዜጎች ላይ ሌላ ስጋትና ግራ መጋባት መፍጠሩም ነው የተነገረው። ታሊባን ደግሞ ትላንት እሁድ ባወጣው መግለጫ ዩናይትድ ስቴትስን ተጠያቂ አድርጓል። የታሊባን ከፍተኛ ባለስልጣን አሚር ካህን ሙታቂ በትላንትናው ዕለት ባወጡት መግለጫ በመላ ሀገሪቱ ሰላምና መረጋጋት ያለ ሲሆን ግርግሩ ያለው በካቡል አውሮፕላን ማረፊያ ውስጥ ብቻ ነው ብሏል። አሜሪካ ያላትን ሙሉ አቅሟና ችሎታዋን የተጠቀመች፣ ፕሬዝዳንቱም ለቆስ ለመውጣቱ ሂደት በቀጥታ ትኩረታቸውን የሰጡት ቢሆንም በአውሮፕላን ማረፊያው ላይ ግን ስርዓትን ማስከበር አልቻሉም ሲሉ አሜሪካንን ኮንነዋል። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን በትላንትናው ዕለት በአፍጋኒስታን ስላለው ሁኔታ መግለጫ የሰጡ ሲሆን ከካቡል የሚወጡ የሰዎች ቁጥር ከእለት ወደ እለት የተለያየ አሃዝ ሊኖረው እንደሚችል ፕሬዝዳንት ጆ ባይደን አስታውቀዋል። እሁድ ዕለት በቴሌቪዥን ባደረጉት ንግግርም ሁኔታዎች በእለቱ ባሉ የተለዩ የደህንነት ጉዳዮች ላይ የተመረኮዙ እንደሚሆኑም አስታውቀዋል። በሌላ ዜና የዩናይትድ ስቴትስ ወታደሮች አፍጋኒስታንን ለቆ የመውጣቱ ውሳኔ ያስከተለው ምስቅልቅል በሺዎች ኪሎ ሜትር ርቃ በምትገኘው የአፍሪካዋ ሳህልም እንዳይደገም ስጋት መፍጠሩ ተዘግቧል። ስጋቱ የመጣው ሌላኛዋ ሀያል ሀገር ፈረንሳይ በአፍሪካ ሳህል የጀመረችውን የረጅም ጊዜ የጸረ ሽብር ዘመቻ ለማቋረጥ በማሰባ እንደሆነም ተነግሯል። ፈረንሳይ የጸረ ሽብር ዘመቻው ቢያንስ አሁን ባለበት ደረጃ መቀጠል አለመፈለጓን አስታውቃለች። አፍሪካ ውስጥ ሰፊ አካባቢን በሚያካልሉት በኒጀር፣ ቡርኪና ፋሶና ማሊ ድንበሮች አካባቢ በርካታ የእስላማዊ ኃይሎች ጥቃት እየሰነዘሩ ነው። በጥቃቶቹም በርካታ ሰላማዊ ዜጎችና ወታደሮች እየተገደሉ መሆኑ ተዘግቧል። በአንዳንድ ተንታኞች ዘንድም ይህም እንደ አፍጋኒስታኑ ሊያሸንፉት የማይችሉት ጦርነት መሆኑ የተነገረለት ሲሆን አካባቢው እጅግ የተራዘመ ጦርነት የተካሄደበት፣ በሺዎች የሚቆጠሩ ሰዎች የሞቱበት፣ ከሁለት ሚሊዮን በላይ የሚሆን ህዝቦች የተፈናቀሉበት መሆኑም ተመልክቷል። የዩናይትድ ስቴትስ ምክትል ፕሬዚዳንት ካማላ ሃሪስ ወደ ደቡብ ኤዥያ አመሩ። ትላንት እሁድ ሲንጋፖር ገብቷል። ምክትል ፕሬዚዳንቷ ከሲንጋፖር መሪዎች ጋር የሚነጋገሩ ሲሆን ቻንጊ የሚገኘውን የዩናይትድ ስቴትስ ባህር ኃይልንም ይጎበኛሉ። በማስከተልም በመጪው ረቡዕ ወደ ቪየትናም እንደሚያመሩም ተገልጿል። ከቪየትናም መሪዎች ጋር በዓለም አቀፍ ደረጃ እያደገ የመጣውን የቻይና ተጽዕኖ ለመመከት የሚያስችል ዓለም አቀፍ ድጋፍ ለማሰባሰብ እንደሚመክሩም ተነግሯል። ካማላ ሃሪስ ቪየትናምን ሲጎበኙ የመጀመሪያዋ የዩናይትድ ስቴትስ ምክትል ፕሬዚዳንት ናቸው። ምክትል ፕሬዚዳንቷ ከሲንጋፖርና ከቪየትናም ጋር በደህንነት፣ የአየር ንብረት ለውጥ፣ ኮቪድ-19ና ዓለም አቀፋዊ ስርዓትን ስለማስፈን እንደሚወያዩ ቃል አቀባያቸው ሳይሞን ሳንደርስ መግለጻቸው ተዘግቧል። አድማጮች፣ ለምሽቱ ያስኩላችሁን አጫጭር ዜናዎች እዚህ ላይ ፈጸምኩኝ። ተቀሪ የጋቢና ቪ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
እያዳመጣችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። ፕሮግራሞቻችን በሬዲዮ ቴሌቪዥን መተላለፍ ጀምረዋል። ኢትዮ ሳት ላይ ታገኙናላችሁ። አስተያየት ካላችሁ በፌስቡክ ገጻችን አት ቪኦኤ አምሃሪክ ወይም የስልክ ቁጥራችንን +1 202 227 6379 በመጠቀም ዋትሳፕ ላይ አድርሱን። አሁን ወደ ቀዳሚው ዝግጅታችን እናልፋለን። ግሎባል ዋን ሄልዝ ኢኒሽቲቭ ወይም አንድ የዓለም ጤና ተነሳሽነት በአሜሪካን ሀገር የኦሃዮ ዩኒቨርሲቲ አማካኝነት የተመሰረተ ተነሳሽነት ሲሆን ላለፉት 10 ዓመታት ከአካባቢ ከእንስሳትና ከሰዎች ጋር ተያያዥነት ያላቸው እንደ ኮቪድ-19 ኢቦላ፣ የእብድ ውሻ በሽታ፣ በነፍሳት የሚመጡ በሽታዎችን በኢትዮጵያ፣ ኬንያ፣ ዩጋንዳና ሌሎች ሀገራትም እየተንቀሳቀሰ ሲያጠና ቆይቷል። ኤደን ገረመው የተቋሙ መስራችና የተላላፊ በሽታዎችና የሞለኪውል ጥናት ተመራማሪ የሆኑትን ፕሮፌሰር ወንደሰን አበበ ገበየስን አግኝታቸዋለች። ውይይታቸው ፕሮፌሰር ወንደሰን ስለ ግሎባል ዋን ሄልዝ ከሚያስረዱበት ይጀምራል።
ግሎባል ሄልዝ ብዙ ነገሮችን ያቀፈ ሲሆን ዋን ሄልዝ አንድ ጤና በተለያየ ቦታ መሆን እየተስፋፋ ያለ ነው። የግሎባል ዋን ሄልዝ ኢኒሽቲቭ የመጀመሪያ ራሱ አስተሳሰቡን እኛው ያወጣ ነው ከኦሃዮ ስቴት የተለያየ ሀገር ካሉ ፓርትነሮች ከሆነ ያወጣ ነው። ሆኖ ይሄ የዓለም ላይ ያሉ የጤና ችግሮች የሚመለከት ሆኖ አንድ ጤና የሚለው ኮንሴፕት ምን ነው የሚያመለክተው? በኢትዮጵያ ብዙ ታዳጊ ሀገሮች እንደዚሁም ደግሞ ዓለም ላይ በሙሉ የህዝብ ቁጥር በጣም እየጨመረ ነው። አሁን 7.6 ቢሊዮን የህዝብ ቁጥር ሲኖር በ2050 ወደ 10 ቢሊዮን ይደርሳል ተብሎ ይገመታል። የዓለም ህዝብ እያደገ በመጣ ቁጥር ደግሞ የሰው ከአካባቢው ጋር ከእንስሳት ጋር ከዱር እንስሳት የሚሆኑ ወይም ደግሞ የቤት እንስሳት ጋር ያለው ኢንተራክሽን፣ እነዚህ በነፍሳትና በሌላም የሚተላለፉ በሽታዎች በጣም እየጨመሩ ነው የሚሄዱ። ለምን? ያለው ቅርርብና ግንኙነት እየጨመረ ነው። ዓለም እየጠበበች የሰው ቁጥር እያደገ በሚሄዱ ምክንያት ብዙ ከተሞች እየተፈጠሩ ይሄዳሉ። ድሮ ጫካ የነበሩ አካባቢዎች በዛ ምክንያት ያለው ኢንተራክሽን ይጨምራል። የሰው የምግብ አቅርቦት ከምግብ የሚነሱ በሽታዎች እየጨመሩ ይመጣሉ። ለምን? ብዙ ተመጋቢ እና ብዙ የምግብ አቅርቦቶችም እየጨመረ ይሄዳሉ። የውሃ እጥረት አሁን ዓለም ላይ እንደምናየው ነው። ከውሃ የሚነሱ በሽታዎች እየጨመሩ ሄዱ ብናይም ግን ውሃ በአጠቃላይ ያለው እጥረት ኢትዮጵያ ውስጥ በደንብ የምናውቀው ችግር ነው። በየቦታው ዓለም ላይ እንደዚህ ብዙ ሀገሮች ላይ የተከሰተ ነው። እነዚህ ሁሉ በጣም እየጨመሩ ነው ሄዱት። በአሁኑ ሰዓት ሰው ላይ የሚታዩ አዳዲስ በሽታዎች እንደ ኮቪድ ምን ጨምሮ ሌሎችም አዲስ የሚነሱ ኢመርጂንግ ኢንፌክሽን ዲዚዝ የምንላቸው ሁሉ ከ70 እስከ 75% የሚመጡት ከእንስሳት እነዛን ነው እኛ ያንን ቀድመን በማጥማት ዘንድሮ 10ኛው ዓመት አኒቨርሰሪ እናከብራለን።
ተቋማቹ በምስራቅ አፍሪካ በሌሎች ሀገራቶችም ይንቀሳቀሳል። በእነሱስ ምን አይነት እንቅስቃሴዎች ነው የምታደርጉት?
የምናደርገው እንቅስቃሴዎች እንግዲህ ካውስት ያሉ አሁን ወደ 6 ሀገሮች አካባቢ ደርሰዋል። በፕሮጀክት ደረጃ የምንሰራበት ሌሎችም ብራዚል እና ሜክሲኮ ሩሲያም ውስጥ ደግሞ ህንድ፣ ታይላንድ፣ ቻይና አካባቢ የምንሰራቸው እንደ ሀገሩ ልዩነት ቢኖርም ብዙ ተመሳሳይ ነገሮች አሉ። አንደኛ የምንሰራው እነዚሁ ተላላፊ በሽታዎች ኮሚኒካብል ኢንፌክሽስ ዲዚዝ ከሰው እንስሳት ጤና እና ኢንቫይሮመንት ለሁሉም ኮመን ናቸው። የዛሬ አሁን ወደ 7-8 ዓመት በፊት ኮሮና ቫይረስ ሆኖ ከግመሎች ወደ እንስሳ የሚነሳ ሳውዲ አረቢያ ጀምሮ ወደ ኢትዮጵያ፣ ሌሎችም አፍሪካ ሀገሮች የተዛመተ አለ። እንደሱ አይነቱ ስራ ምናልባት ሪጂናሊ ስፔሲፊክ ለዛ አካባቢ የተወሰነ ሲሆን ደግሞ ሌሎች ደግሞ ከበድ ያሉ ዓለም አቀፍ የሆኑ ችግሮች አሉ። እንደ አንታይባዮቲክ ሬዚስታንስ ወይም ጸረ ባክቴሪያዎችን ባክቴሪያዎቹ ረድጌ ተቋቋሙት ማዳን እያቃተ መጥቷል። ይሄ በጣም ከፍተኛ ችግርና እየተስፋፋ ያለ ነው። በመላው ዓለም ያደጉም ሀገሮች እያደጉም ባሉ ሀገሮች ላይ ዩናይትድ ኔሽን እንደውም አሁን ከፍተኛ ስጋት ያላቸው ከሚለው ደረጃ አውጥቶ አደገኛ ደረጃ ላይ እየደረሰ ብሎ የመደበው ችግር ነው። ይሄ ጸረ ባክቴሪያን መቋቋም ጀርሞችን ለአለመግደል መቻል በጣም የተስፋፋ ያለ ችግር ነው። እሱም ሁሉም ሀገሮች ላይ እንሰራለን። ትንሽ ቅድም ጠቀስም እንዳደረግኩት ከምግብ የሚነሱ በሽታዎች ወይም ከውሃ ኮሌራንም ጨምሮ ሌሎችም አሉ፣ ሳልሞኔላ። እነዚህ በሽታዎች ፓንደሚኮች ከመከሰታቸው በፊት ቀድመን እንዴት ነው እውቀትን የምናዳብረው፣ ካፓሲቲ ቢልዲንግ እንዴት ነው የላቦራቶሪ ያለውን ኢንፍራስትራክቸር የምናጠናክረው የሚለው እንደዚህ አይነት ስራዎች ነው የምንሰራው።
ቅድም እንግዲህ እንደጠቀሱልኝ ዓለም እየጠበበች በመምጣቷ ወደፊት ኖቹ ተላላፊ በሽታዎች ከእንስሳት እና ከነፍሳት እንደሚመጡ ነግሮኝ ነበር እና የእንስሳት ጤንነት ከሰው ልጅ ጤንነት ጋር ምን ያያይዘዋል? እስቲ እሱን ይንገሩኝ።
በጣም ጥሩ። የእንስሳት ጤንነት ከሰው ልጅ ጤንነት ጋር በከፍተኛ ሁኔታ ይያያዛል። በተለይም ታዳጊ ሀገሮች እንደ ኢትዮጵያ ያሉ የህብረተሰባችን በየቀኑ ያለው የቀን ተቀን ኑሮ በእንስሳት ላይ የሚመካ ነው። ብዙ ነገር ሊሆን ይችላል፣ ለእርሻ ሊሆን ይችላል፣ ውሾችም ሊሆን ለቤተ ንብረት ጥበቃም ሊሆን ይችላል፣ አህዮችም ሊሆን ይችላል። የእንስሳትና የሰው ግንኙነታቸው በህይወት በጣም የተዛመደ ነው በታዳጊ ሀገሮች። እነዚህ ደግሞ ብዙዎቹ ተህዋሲያን ልክ እንስሳትን የሚያጠቁት ሰውን የሚያጠቃሉ። ቅድም የምለው እሱ ነው። እንግዲህ ብዙዎቹ አሁን ገና የሚታወቁና እየታወቁ ያሉ አሉ። ይሄ ተላላፊ ወይም ዞኖቲክ ዲዚዝ ይባላል በእንግሊዝኛው። ከእንስሳት ወደ ሰው አንዳንድ ጊዜም ደግሞ ከሰው ወደ እንስሳት ተላልፈው ወደ እንስሳት ደግሞ ከገቡ ተዛምተው ተመልሰው ለሰው ትልቅ ችግር ይሆን ለእንስሳት። ለምሳሌ ሳምባ ነቀርሳ በሽታ ከእንስሳት ወደ ሰው የሚተላለፍ ብዙ ጊዜ ተጠንቷል፣ ይታወቃል። ያ እንዳለ ሆኖ እንደውም ኢትዮጵያ ውስጥ ለመጀመሪያ ጊዜ የተገኘ ሁሉ ጥናት አለ ከሰው ወደ እንስሳቱ ተመልሶ የተላለፈ ሳምባ ነቀርሳ ተዋሲያን። ስለዚህ ይሄ በጣም የእንስሳትና የሰው ግንኙነት በጣም የተቀራረበ ነው። ያ ደግሞ ግንኙነት እንደ ኢትዮጵያ ባሉ ታዳጊ ሀገሮች ውስጥ እንደውም የበለጠ የጨመረ ግንኙነት።
እንግዲህ ግሎባል ሄልዝ ዘንድሮ 10ኛ ዓመቱን ይዟል። ብዙ ስራዎችንም እየሰራችሁ ነው። ኮቪድ-19 እና የእንስሳት ጤና ወይም ደግሞ እናንተ ከምትሰሩት ጋር በምን መልኩ ይያያዛል? እስቲ ጥቂት ነገር በሉኝ።
ኮቪድ-19ን እንግዲህ በሽታውን የሚያመጣው ቫይረስ ኮሮና ቫይረስ የሚባል ግሩፕ ነው። አንድ ቫይረስ ዘር ሆኖ የተለያየ ዘር ሊኖር የሚችል ኮሮና ቫይረስ ነው። ይሄ ኮሮና ቫይረስ ለረጅም ጊዜ ይታወቃል፣ አዲስ ነገር አይደለም። አሁን በእኛም ስራ የግሎባል ዋን ስራችን ላይ አላማችን ይህን ፓንደሚክን ቀድሞ ማቆም ነው። ብዙ ጊዜ በተለያዩ ሀገሮች ላይ ኢትዮጵያ ጀምሮ ውስጥ በተደጋጋሚ ስንናገር የቆየን ነው። እነዚህን ቀድመን ጥናቶችን ማጥናት ቀድመን የአገሪቱን የጤና ሲስተም የላቦራቶሪ የመመርመር ችሎታ አቅም ማሳደግ፣ የተማረው የሰው ኃይል ለምሳሌ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት የጀተና ዩኒቨርሲቲዎች ውስጥ ያለውን አቅም መገንባት ካፓሲቲ ቢልዲንግ፣ እነዛን የምንሰራው ከብዙዎቹ በሽታዎች አንዱ እነዚህ ቫይረስ ኮሮና ቫይረስ ሌሎችም እንደዚሁ ብዙ አይነቶች አሉ። ባይዘወይ ፓንደሚክ ደረጃ እንዳሁኑ እንደ ኮቪድ 19 ሊመጣ እንደሚችል እንገምት ነበር። እንደዚህ ኮቪድ 19 ብለን በስም ባናውቀውም በቅርብ ጊዜ እንደሚኖር በሳይንስ ግምቱ ስለነበረን ለዛ ዝግጅት የሀገሪቷን ሲስተም ለማጠናከር ነበር ስንሰራ ነበር። ከ2013 ጀምሮ 2016 ላይ ከአሜሪካ በሽታ መከላከያና መቆጣጠሪያ ድርጅት ጋር ሆነን እንዲያውም የእንዲሸሮች ታጋች በዛ ያን ምሳሌ በማድረግ የህፃናትንም ህይወት በማዳን የውሾችንም በመከተል የተለያየ ስራ እየሰራ አገሪቷን እናዘጋጅ ነበር። ኮቪድ 19ም ከመከሰቱ ሁለት ወር በፊት ስብሰባ አድርገን ነበር። ያ የስብሰባው ትልቁ ዓላማ ወደፊት የሚመጣ ፓንዴሚኮችን ቀድመን ለመዘጋጀት የአቅም ግንባታ አፍሪካ ውስጥ እንዴት እናድርግ የሚል ኢትዮጵያ አዲስ አበባ ላይ ያደረግ ነው። ያ ማለት እንግዲህ ጥቅምት መጨረሻ 2019 ያንን ባንጠብቅም ዊኖ ከሳይንስ ከሁኔታዎች አንጻር ሊመጣ ስለሚችል ዝግጅት እናደርግ ነበር እና እንደዚህ አይነት ዝግጅቶች ላይ ነው የምንሰራው።
ተከታተላችሁት ያላችሁት ጋቢና ቪኦኤ ነው። ዝግጅታችን ይቀጥላል። በኢትዮጵያዊዋ ታዋቂ ዓለም አቀፍ ሞዴልና ተዋናይት እንዲሁም የዓለም ጤና ድርጅት የእናቶች አዲስ የሚወለዱ ህጻናትና የህጻናት ጤና ጥበቃ አምባሳደር ሊያ ከበደ ፕሮዲዩስ ያደረገችው ፍትህ ወይም A Fire Within የተሰኘ ጥናታዊ ፊልም በቅርቡ ተመርቋል። በቀይ ሽብር ወቅት ኢትዮጵያ ውስጥ ስቃይና እንግልት የደረሰባቸው 3 ኢትዮጵያዊ ሴቶች ወደ አሜሪካ ከመጡ በኋላ ጥቃት ያደረሰባቸውን ግለሰብ ለፍትህ ለማቅረብ የሚያሳዩትን ውጣ ውረድ የሚያሳየው አዲስ ጥናታዊ ፊልም ለመጀመሪያ ጊዜ በአትላንታ በተደረገ የፊልም ፌስቲቫል ላይ ለህዝብ የቀረበ ሲሆን በተመልካቾች በተደረገ ምርጫም የምርጥ ጥናታዊ ፊልም ሽልማት ተሸላሚ ሆኗል። በርካታ የአሜሪካና የኢትዮጵያ ፊልም ተዋናዮች የተሳተፉበት ፍትህ የተሰኘው ፊልም ተጽፎ የተዘጋጀው በዓለም አቀፍ ሽልማት ተሸላሚ አሜሪካዊው የፊልም ባለሙያ ክሪስቶፈር ቻምበርስ ሲሆን በፊልሙ ጭብጥ የቀረጻ ሂደትና ሊያ ከበደ በፊልሙ ባላት ተሳትፎ ዙሪያ ያደረኩት ቆይታ ቀጥሎ ይቀርባል።
በቅድሚያ ክርስቶፈር በቅርቡ ስለሚወጣው ፍትህ ወይም በእንግሊዝኛው A Fire Within የተሰኘው ፊልምህ ለመጫወት ሎስ አንጀለስ ከሚገኘው መኖሪያ ቤት ሆነ ልታናግረን ፈቃደኛ በመሆንህ በአድማጮች ስም በጣም አመሰግናለሁ። እስቲ በቅድሚያ ስለ ፊልሙ ጭብጥ እናውራ። በሶስት ኢትዮጵያውያን ሴቶች ዙሪያ የተሰራው ፍትህ የተሰኘው ጥናታዊ ፊልም መነሻ ሀሳቡ ምንድን ነው?
Certainly. Well, first of all, thank you so much for having me on your show. I appreciate it. A Fire Within is a documentary. And it's about a very powerful...
በቅድሚያ እኔም በመሰናዷችሁ ላይ ስለጋበዛችሁኝ በጣም አመሰግናለሁ። ፍትህ በሰብአዊ መብት ዙሪያ የሚያጠነጥን ጥናታዊ ፊልም ነው። ታሪኩ በቀይ ሽብር ጊዜ ኢትዮጵያ ውስጥ ከባድ ምርመራና ስቃይ አሳልፈው ወደ አሜሪካና ካናዳ የመጡ 3 ሴቶች ዙሪያ የሚያጠነጥን ነው። ከሶስቱ አንዷ አሜሪካን ሀገር አትላንታ ከተማ እንደመጣች ሆቴል ውስጥ ባስተናጋጅነት ተቀጠረና ሆቴል ውስጥ ሌላ በቃጣቢነት የሚሰራ ሰው ሰላም ሲላት ድምጹን ታስተውሳለች። ከ15 ዓመት በፊት አዲስ አበባ ላይ ይመረምራትና ያሰቃያት የነበረ ሰው ነው። አጋጣሚው የሚገርምና ለማመን የሚያስቸግር ነው። ታሪኩ እንግዲህ እነዚህ ሴቶች ተገናኝተው ሰውየው ራሱ መሆኑን ካረጋገጡ በኋላ እንዴት ፍትህ ለማግኘት እንደተንቀሳቀሱ የሚያሳይ ነው።
And to me it's basically the story that our documentary focuses on.
እነዚህን ኢትዮጵያውያን ሴቶች እንዴት አገኘሃቸው? ታሪካቸውንስ ወደ ፊልም ለመቀየር እንዴት ወሰንክ?
የሴቶቹን ታሪክ ያገኘሁት በአጋጣሚ ጉግል ላይ ነው። እኔ አሜሪካዊ ነኝ። ከዚያ በፊት ስለ ኢትዮጵያ ታሪክና ባህል አላውቅም ነበር። ያነበብኩት ጽሑፍ እንዴት 3 ሴቶች ሰዎችን ያሰቃየና ያስገድለን ሰው አሜሪካ ውስጥ ለፍርድ እንዳቀረቡት የሚያትት ነበርና ስደተኞቹ ነው አሜሪካ ውስጥ የተለየ ስልጣን ሳይኖራቸው ለፍትህ መታገላቸው በጣም አስደነቀኝ። እነዚህ ሴቶች ሀብታምም አይደሉም ወይንም የፖለቲካ ግንኙነትም የላቸውም። ነገር ግን ፍትህን በመፈለጋቸውና በጥንካሬያቸው ብቻ ለእውነት ታግለው አሸንፈዋል። ለኔ ይሄ የሚያነሳሳና ልንማርበት የምንችለው ታሪክ ነው።
Justice to make the world a more just place. And to me, there's a lot to learn from it.
How long did it take you to research?
Yes, it took me a long time to learn about the film.
በአጠቃላይ ሂደቱ የጀመረው በአውሮፓውያኑ አቆጣጠር በ2016 ነበረ። ስለዚህ ወደ 4 ዓመት ፈጅቷል ማለት ነው። መጀመሪያ ሴቶቹ ለመቅረብና ታሪካቸውን ለማካፈል ፈቃደኛ የሆኑ እንደሆነ በመጠየቅ ነው የጀመርኩት። ቀጥሎ ታሪካቸውን ከሰሙ በኋላ በነጻ የተከራከሩላቸውን የሰባይ መብት ተከራካሪ ጠበቃዎችን፣ የታሪክ አዋቂዎችንና የተለያየ ዩኒቨርሲቲ መምህራንን በተለያየ ጊዜ አነጋግሬያለሁ። ይህ እንግዲህ ዓመታት ፈጅቷል።
እንግዲህ የፊልሙ ቀረጻ በሶስት ሀገሮች ነው የተካሄደው፣ በካናዳ፣ አሜሪካና ኢትዮጵያ። ይሄ ምን ያክል ጊዜ ወሰደ? በተለይ ደግሞ በኢትዮጵያ የነበረው ልምድ ምን ይመስላል?
So we began filming in spring of 2017 and that
ቀረጻ የጀመርነው በ2017 ነበረ። ወደ 2 ዓመት ገደማ ወስዷል። በአሜሪካ ወደ 10 የሚሆኑ ከተሞች ነው ተዘዋዝረን የቀረጽነው። በአለም ላይ ወደ 30 ሀገሮች ተጉዣለሁ። በኢትዮጵያ የነበረኝ ጊዜ ግን በጣም የተለየ ነው። በመጀመሪያ ቪዛ ለማግኘት እጅግ በጣም ረጅም ጊዜ ከመውሰዱ የተነሳ ስራችንን በተደጋጋሚ ማራዘም ነበረብን። በመሃል አብራኝ የምትሰራው የፊልም ባለሙያም ሌላ ስራ አግኝታ ሄደች። ስለዚህ ወደ ኢትዮጵያ ብቻ ሄድኩት። ግን እድለኛ ሆኜ ኢትዮጵያ ውስጥ ያለ ኤርሚያስ ወልደ አምላክ የሚባል በጣም ጎበዝ የፊልም ባለሙያ አገኘሁ። የሚገርም ችሎታ ያለው ጠንካራ የፊልም ባለሙያ ነው።
ኢትዮጵያ ላይ የነበረ ቀረጻ ምን ላይ ያተኮረ ነበር? ማለት ለጥናታዊ ፊልም ግብአት የሚሆንና የሴቶቹን ታሪክ የሚያጠናክር ያገኘው ነገር ምንድነው?
እንግዲህ ፊልሙ ሁለት ክፍሎች አሉት። አንደኛው ከአጼ ኃይለ ሥላሴ መውደቅ ጀምሮ የመንግስቱ ኃይለ ማርያምን ወደ ስልጣን መምጣትና የቀይ ሽብርን ታሪክ የሚያስረዳ ነው። ሁለተኛው ደግሞ እዚህ አሜሪካ የተካሄደው ረጅምና አላህ አስጨራሽ የፍትህ ትግልና ሴቶቹ ፍትህ እንዲያገኙ የረዳቸውን የሚያስገርም ጥንካሬን የሚያሳይ ነው። በኢትዮጵያ ቆይታዬ ለዚህ የሚሆኑ ነገሮችን ማግኝተናል።
በአጠቃላይ በዚህ በጥናታዊ ፊልም ላይ ምን ያክል ሰዎች ተሳትፈዋል? ከኢትዮጵያ የተሳተፉ ተዋናያን አሉ?
ዋው፣ በጣም ብዙ ተዋናያን ተሳትፈዋል። በዛን ጊዜ የነበረውን የሴቶቹን የህይወት ታሪክ የሚያሳይም ሆነ በሰዓቱ የነበረውን የፍርድ ሂደት የሚገልጽ የተቀረጸ ምስል አልነበረንም። ስለዚህ ያንን የሚያሳይ ቀረጻ ያስፈልገን ነበረ። እዚህ አሜሪካ በዋናነት ሶስቱን ሴቶች ወክለው የተወኑት ቤት ስኬልስ፣ ማርኩዊታ ብላክ እና ትውልደ ኢትዮጵያዊት የሆነችው ሊሃና ምኒልክ ይባላሉ። ሊሃና በጣም ጎበዝ ተዋናይት ናት። ሰው አይቶ እንደሚያደንቃት እርግጠኛ ነኝ። ኢትዮጵያ ውስጥ ደግሞ ወጣትና የሚገርም ችሎታ ያላቸው የአዲስ አበባ ዩኒቨርሲቲ የቲያትር ክፍል ተማሪዎችን አገኘን። ዘውድነሽ ቢረኩ፣ ብሩክታይት ተርሚኖስ፣ ዮርዳኖስ ተሾመ፣ ሰማሃል አብርሃ፣ ሰብለ ወንጌል ኃይለማርያም እና የእርጋት አፈረን የመሳሰሉ አዲስና ጎበዝ ተዋናያን ተሳትፈዋል።
And then one of the guys said, "Are you from Atlanta?" While he was saying that, I feel something which makes me nervous. I feel something in my stomach, you know, when it gets in tight, you know. I was asking myself, where did I hear this voice, you know?
አድማጮች ከክርስቶፈር ቻምበርስ ጋር የነበረን ቆይታ ላበቃም ቀሪውን ክፍል በነገው ምሽት ይዘን እንመለሳለን። ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ የሚተላለፈው ጋቢና ቪኦኤ እንደቀጠለ ነው። በሙዚቃ ረፍት አድርገን ስንመለስ ደግሞ የቴክኖሎጂ ባለሙያ የሆነች አንዲት ወጣት እናስተዋውቃቸዋለን። የምናስተዋውቃችሁ ወጣት ኤብቲሳም ሳልህ ትባላለች። በሃያዎቹ የመጨረሻ እድሜ ክልል የምትገኝ ኤርትራዊት የኮምፒውተር ኢንጂነሪንግ ባለሙያ ወጣት ናት። የ3ኛ ዓመት የኮሌጅ ተማሪ ያለች ከአንድ የግል ድርጅት ጋር በዌብ ሳይንቶችን መስራት እንደጀመረች የምትናገረው ወጣት ኢንጂነሯ የግሏና ከሌሎች ወጣት ጋር በመሆን ለትምህርት፣ ለንግድ፣ ለሕክምና የሚያገለግሉ በርካታ ሶፍትዌሮችንና መተግበሪያዎችን እንደሰራች ትናገራለች። ኤብቲሳምን ያናገራት ብርሃነ በርሄ ነው። ቀጥሎ ይቀርባል።
ኤፕሳም ሳለህ ሁሴን በሃያዎቹ መጨረሻ የእድሜ ክልል ላይ የምትገኝ ወጣት ናት። ከማይነፍህ ኮሌጅ በኮምፒውተር ኢንጂነሪንግ ተመርቃ በኤርትራ ዋና ጠቅላይ ኦዲተር ጽህፈት ቤት በተመረቀችበት የሙያ ዘርፍ በመስራት ላይ ትገኛለች። ወጣቷ ኢንጂነር ኤፕሳም በግሏና ከሌሎች ጓደኞቿ ጋር በመሆን የተለያዩ ሶፍትዌሮችንና የሞባይል አፕሊኬሽኖችን እንደሰራችና አንዳንዶቹም በጥቅም ላይ እንደዋሉ ለቪኦኤ ተናግራለች። ገና የሶስተኛ አመት ኢንጂነሪንግ ተማሪ ያለች አዶናይ ከተባለ ባለሀብት ጋር የዌብሳይት ስራዎችን መስራት እንደጀመረች የተናገረችው ኢንጂነር ኤፕሳም የአራተኛ አመት ተማሪ በነበረችበት ወቅት ከሌሎች አራት ተማሪዎች ጋር በመሆን ያለህን የሞባይል ሂሳብ በቀላሉ ለማወቅ የሚያስችል ተጨማሪ ሂሳብ ለመሙላትና ወደ ሌሎች ሰዎች ከሞባይልህ ገንዘብ ለማሸጋገር የሚያስችል የሞባይል አፕሊኬሽን ሰርተው በኤርትራ ቴሌኮሙኒኬሽን በኩል ጥቅም ላይ እንደዋለም አስረድታለች። የአምስተኛ አመት ተማሪ በነበረችበት ወቅትም በሆስፒታል የተኙ ካልጋ መንቀሳቀስ የማይችሉ ህመምተኞች የፈለጉትን ነገር በጣት ምልክት በማሳየት ከነርሶች ጋር መግባባት የሚያስችላቸውን ሶፍትዌር እንደሰሩም ታስረዳለች።
ህክምና ዛቶ እንቀሳቀሱ ዝጽገሙ ሲ መድኃኒት ደም ደለም ማይደም ደለም ሽንት ቤት ደም ኮዱ ደለም አፍትናታ ኮምፒውተር አፕ ሲስተም ከምድር ጌርና ዝሰራህና ማለት ነው።
ካልጋቸው መውረድና መንቀሳቀስ የማይችሉ ህመምተኞች መድኃኒት ንግግ ወይም ወደ መጽዳጃ ቤት ለመሄድ በፈለጉበት ወቅት ከፊት ለፊታቸው የተለጠፈውን ምስል ቁጥር በጣታቸው በማሳየት አፋጣኝ እርዳታ እንዲያገኙ የሚረዳ ሶፍትዌር ነው። ህመምተኛው የሚያጠልቀው ጓንትና በነርሶች ጽህፈት ቤት ያለው ኮምፒውተር የተያዘ በመሆኑ ህመምተኛው ምልክት በሚያሳይበት ወቅት ነርሱ ወይ ሐኪሙ ወደ ህመምተኛው በመሄድ አፋጣኝ እርዳታ እንዲያደርግለት የሚረዳ ሶፍትዌር ነው። ሶፍትዌሩን የማይነፍህ ኮሌጅ ፕሮጀክቱን ለመስራት ያወጣነውን ወጪ ሸፍኖ ቢያስቀረውም እስካሁን በሆስፒታሎች ውስጥ ስራ ላይ አልዋለም ብላለች። ወጣት ኢንጂነር ኤፕሳም በ2009 ከተመረቀች በኋላ ኦሬንጅ አይቲ ሶሉሽን ከተባለ የግል ድርጅት ጋር እንደሰራች ጠቅሳ ለድርጅቱ የተለያዩ ለርቀት ትምህርት መማሪያ የሚያገለግሉ ዌብሳይቶችን እና ሌሎች አዳዲስ የዌብሳይት ሶፍትዌሮችን እንደሰራችም ተናግራለች። በፋሽን ዲዛይን ስራ ላይ ለተሰማራች ሌላ ግለሰብም ስራዎቿን የምታስተዋውቅበት ዌብሳይት እንደሰራችም ኤፕሳም አክላ ተናግራለች። ከዚህ በተጨማሪም ተስፋ ዓለም ከተባለ ወጣት ጋር ለትምህርት ለንግድና ለአገር ጎብኚዎች የሚያገለግሉ 3 የተለያዩ የሞባይል አፕሊኬሽኖችን በጋራ እንደሰሩና በኤርትራ ፌስቲቫል ላይም ተወዳድረው መሸለም እንደቻሉም ተናግራለች። የመጀመሪያው የሞባይል አንድሮይድ አፕሊኬሽን የሁለተኛ ደረጃ የመኪና መንጃ ፈቃድ ማስተማሪያ እንደሆነ የተናገረችው ኢንጂነር ኤፕሳም በውስጡ የትራፊክ ምልክቶች፣ ህጎችንና መመሪያዎችን ያካተተ መረጃ የያዘ በመሆኑ ተማሪዎች አፕሊኬሽኑን ሞባይላቸው ላይ በመጫን በፈለጉበት ጊዜና ቦታ ማንበብና ጥያቄዎችን በመስራት ራሳቸውን ለፈተና የሚያዘጋጁበት አፕሊኬሽን እንደሆነ አስረድታለች። ሌላኛው የሞባይል አፕሊኬሽን ደግሞ በተለያዩ የሙያ ዘርፍ ተሰማርተው በግል በየቤታቸው የሚሰሩ ሰዎች ስራዎቻቸውን ለማስተዋወቅ የሚረዳ አፕሊኬሽን እንደሆነ የምትናገረው ኢንጂነር አብትሳም ከእናቷ እህት የኬክ አሰራር እንደተማረችና በትርፍ ጊዜዋም ለሰርግ፣ ለልደት፣ ለምረቃና ሌሎች ኦኬዥኖች ኬኮችንና የራሷ የሆነውን ፓንኬክ እንደምታዘጋጅ ጠቅሳ ስራዎቿን ለማስተዋወቅና ለመሸጥ በመቸገሯ አፕሊኬሽኑን እንደሰራችው ተናግራለች። ስለ አፕሊኬሽኑ አሰራርም ተከታዩን ብላለች።
ፓርታይም አብገዛ ኬክ ገለ ሰርሐ አደ ሎኬሽን ስለ ዘይብለክ ሳፍጂ በቀሊሉስ ከመይገሩ ሪኡ ሜኒዩ ዘድልዮ ነገራት ኦርደር ገብር ማለት ነው።
የተለያዩ ኬኮችን በትዕዛዝ ሰራለሁ። ቋሚ መሸጫ ቦታ ስለሌለኝ ስራዎቼን ለማስተዋወቅና ከደንበኞቼም ትዕዛዝ ለመቀበል የሚያስችል ያለ ኢንተርኔት በኦፍላይን በጽሁፍ መልእክት ለመገበያየት የሚያግዝ አፕሊኬሽንን ለመስራት ችያለሁ። በመጀመሪያ ለራሴ ብዬ ነው የሰራሁት። አሁን ግን አፕሊኬሽኑን በማሳደግ አስመራ ውስጥ በቤታቸው ሆነው የተለያዩ ስራዎችን የሚሰሩ ጸሐፊዎች፣ ሰዓሊዎችና ሌሎች ባለሙያዎች በቀላሉ ምርቶቻቸውን ለህዝብ ለማስተዋወቅና ለመሸጥ የሚያስችል አፕሊኬሽን ሰርተናል። አፕሊኬሽኑን በስራ ላይ ለማዋል ከሚመለከታቸው የመንግስት አካላት ጋር ፍቃድ በመጠየቅ ላይ ነን። በቅርብ ቀን ደግሞ በስራ ላይ እንደሚውል ተስፋ አደርጋለሁ ብላለች። ሶስተኛው አፕሊኬሽን ደግሞ በአስመራ ከተማ የሚገኙ ባንኮች፣ ሆቴሎች፣ መዝናኛ ስፍራዎች፣ የንግድ መደብሮችና አገልግሎት ሰጪ ድርጅቶችን ያጠቃለለ ካርታ፣ ስልክ ቁጥር፣ የሚገኙበት ጎዳናዎችና ቢሰጡትን አገልግሎቶች የያዘ ጥቅል የመረጃ አፕሊኬሽን ወይም የሎው ፔጅ ሲሆን አገር ጎብኚዎች አፕሊኬሽኑን በሞባይላቸው ላይ በመጫን መረጃውና ካርታውን ተጠቅመው ያለምንም እክል ወደ ፈለጉበት ስፍራ በመንቀሳቀስና በስልክ አገልግሎት እንዲያገኙ የሚረዳ አፕሊኬሽን እንደሆነ ወጣት ኢንጂነር ኤፕትሳም ተናግራለች። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
ለምሽቱ ያዝናቸው ዝግጅቶች ተጠናቀቁ። ከአቀናባሪ ብርሃን ኃይሉ ጋር ሳስተናግዳችሁ አመሾት ስመኝሽ የቆየነኝ። ነገ በሌሎች ፕሮግራሞች እስከምንገናኝ መልካም ምሽት።